የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ የሚተላለፍላችሁ የእሁድ ጥቅምት 14 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ ሰሎሞን አባተ ነኝ የምሽቱ አስተናጋጃችሁ። እንደምን አመሻችሁ። በዚህ ምሽት
understand that the frustrations with communities across the country in the sense that not enough is being
በሀገሪቱ ባሉ ማህበረሰቦች በራሳቸው ህዝብ ላይ የሚደርሱ በደሎች በበቂ ሁኔታ ሪፖርት አልተደረጉም የሚሉ ሰዎችን በስጭት ረዳለው። በትግራይ ላይ የወጣውን ሪፖርት ካነሳን ይህን መሰል ሐሳብ የሚያነሱ ሰዎች ምን ያክል ጊዜ እንደወሰደብን ማየት ይችላሉ።
የHuman Rights Watch የአፍሪካ ፕሮግራም ዳይሬክተር ለቲሻ ቤደር ናቸው። በቅርቡ ካደረግነው ቃለ ምልልስ የተቀነጨበ ነው ይዘናቸዋል። እንዲሁም
እኔ አሁን የተሳተፍኩበት የህግ ማሻሻያ ፕሮግራምን ብታይ እጅግ በጣም ነጻ በሆነ ፖለቲካ ጣልቃ በሌለበት ከፍተኛ ሆኖ የህግ ማሻሻያዎች ስራዎችን ተሰርቷል። በጣም ለዲሞክራሲ ስርዓቱ ቀያጅ ሆኖ እንደ ጸረ ሽብር ህጉ፣ የሲቪል ማህበራት ህጉ፣ የሚዲያ ህጉ ከፍተኛ ሁኔታ ተሻሽሏል እና ይሄ ቀላል ነገር አይደለም።
ዶክተር መሰንበት አሰፋ በአዲስ አበባ ዩኒቨርሲቲ የህግ መምህር በአዲሱ የኢትዮጵያ መንግስት ላይ ሐሳባቸውን አካፍለውናል። በምሽቱ ይቀርባሉ። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ በሱዳን ዲሞክራሲን ለማስፈንና ወደ ሲቪል አስተዳደር የሚደረገውን ሽግግር እንደምትደግፍ የዩናይትድ ስቴትስ የምስራቅ አፍሪካ ልዩ ልዑክ ጀፍሪ ፊልትማን አስታወቁ። ፊልትማን ይህን ያስታወቁት ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክና ከሱዳን የልዕልና ምክር ቤት መሪ ጀነራል አብዱል ፈታ አልቡርሃን እንዲሁም ከምክትላቸው ጀነራል ሙሐመድ ሐምዳን ዳጋሎ ጋር ትላንት ቅዳሜና ዛሬ እሁድ በካርቱም ተገናኝተው ከተነጋገሩ በኋላ ነው። ፊልትማን በትዊት መልእክታቸው ሁሉም ወገኖች ለቀድሞው ፕሬዝደንት ኦማር አልበሽር መንግስት መወገድ ምክንያት ከሆነው እንደ አውሮፓ አቆጣጠር ከ2018 እስከ 2019 የተቃውሞ እንቅስቃሴ በኋላ የደረሱበትን ህገ መንግስታዊ ስምምነት ተግባራዊ እንዲያደርጉ ጠይቀዋል። በሱዳን ስልጣን በተጋሩት የሲቪልና ወታደራዊ አስተዳደሮች መካከል መስከረም ወር ውስጥ ተደርጓል ከተባለው የመፈንቅለ መንግስት ሙከራ ወዲህ ከፍተኛ መቃቃር ተፈጥሯል። የኢኮኖሚው ቀውስ እየበረታ በመጣበት በዚህ ወቅት ወታደራዊውና የሲቪሉን መንግስት በመደገፍና በመቃወም የተለያዩ ሰልፎች ተካሂደዋል። ታይዋንና ዩናይትድ ስቴትስ ታይዋን በተባበሩት መንግስታት ውስጥ ትርጉም ያለው ተሳትፎ ማድረግ በምትችልበት ሁኔታ ላይ ተነጋገሩ። ንግግሩ የተካሄደው ከግማሽ ምዕተ ዓመት በፊት ታይዋን የቻይና ግዛት መሆኗን ያወጀችበትን ዕለት አስመልክቶ የቻይናው ፕሬዝደንት ዚ ጂፒንግ ንግግር ከሚያሰሙበት ጥቂት ቀናት ቀደም ብሎ ነው። ታይዋን በመንግስታቱ ድርጅት ውስጥ የቻይና ሪፐብሊክ በሚል ስም የተወከለችው እንደ አውሮፓ አቆጣጠር በ1949 የእርስ በርሱ ጦርነት አሸናፊ በሆነችው ቻይና ስም እንድትወከል የድርጅቱ አባል አገራት እንደ አውሮፓ አቆጣጠር ጥቅምት 25 1971 ባስተላለፉት ውሳኔ መሰረት ነው። ቻይና ታይዋን የኔ ግዛት በመሆኗ በዓለም አቀፉ መድረክ መወከል ያለባት በኔ አማካኝነት ነው ስትል፣ በዲሞክራሲያዊ መንገድ የተመረጠው የታይፔ መንግስት ደግሞ የዚያ መብት ባለቤት እኔ ነኝ ይላል። ዩናይትድ ስቴትስ በዓለም የጤና ድርጅትም ሆነ በዓለም አቀፉ የአየር ንብረት ለውጥ ማዕቀፍ ውስጥ ታይዋን ከምታበረክተው አስተዋጽኦ አንጻር በተለያዩ የዓለም አቀፍ ጉዳዮች ልትጫወተው የምትችለው ድርሻ ያስመሰከረች መሆኑን በመግለጽ ሙሉ ድጋፏን እንደምትሰጣት ገልጻለች። ቻይና ታይዋን የቻይናን ሉዓላዊነት እንድትቀበል የምታደርገውን ፖለቲካዊና ወታደራዊ ጫና አጠንክራለች። ነጻ ሀገር መሆኗን የምትገልጸው ታይዋንም ሉዓላዊነቷን ለማስጠበቅና ከቻይና የሚመጣባትን ማንኛውንም ጥቃት ለመመከት ዝግጁ መሆኗን አስታውቃለች። የዩናይትድ ስቴትስ የሰሜን ኮሪያ ልዑክ ሱን ኪም ፒዮንግያንግ አካባቢውን ከኒውክለር ውጪ በማድረግ ወደ ድርድር እንድትመጣ ዛሬ እሁድ ባሰሙት የድጋሚ ጥሪያቸው አሳስበዋል። ሰሜን ኮሪያ በቅርቡ ያደረገቻቸው የባሊስቲክ ሚሳኤል ሙከራዎች በአካባቢው ሰላም ለማስፈን ለሚደረገው ጥረት ተቃራኒ ውጤት የሚያስገኝ አሳሳቢ ድርጊት መሆኑንም ገልጸዋል። ሰሜን ኮሪያ ግን ዩናይትድ ስቴትስ እና ደቡብ ኮሪያ ስለ ዲፕሎማሲ ያወሩ በሌላ በኩል ደግሞ ወታደራዊ የጦር እንቅስቃሴያቸውን ያጠናከሩ ነው በሚል ወደ ጠረጴዛ ዙሪያው ድርድር የመመለሱን ጥሪ አልተቀበለችውም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የዜግነትና የስደተኞች አገልግሎት ከአፍጋኒስታን የመጡ ወደ 14000 የሚደርሱ ስደተኞችን ማመልከቻ በስድስት ሰራተኞች ብቻ ማስተናገዱ አግባብነት የለውም ሲሉ የዩናይትድ ስቴትስ ምክር ቤት አባል ጂም ላንግቫን ተናገሩ። የሮድ አይላንድ ዲሞክራቱ ላንግቫን ባለፈው አመት ይህን የተናገሩት በምክር ቤቱ የአገር ውስጥ ደህንነት ኮሚቴ ስብሰባ ላይ ነው። በልዩ የሰብአዊ ሁኔታ የመጡ 14000 ሰዎችን ማመልከቻ በስድስት ሰራተኞች ብቻ ማስተናገድ ጨርሶ ተቀባይነት የሌለው መሆኑ ታውቆ የዜግነትና ስደተኞች አገልግሎት ይህን ጥረት በአስቸኳይ እንዲያስወግደው ጠይቃለሁ ብለዋል። ስደተኞቹ የመጡት ታሊባን አፍጋኒስታንን ከተቆጣጠረበት ካለፈው ነሐሴ ወር ጀምሮ መሆኑን ተመልክቷል። አሁን ወደ ዓለም አቀፍ የኮቪድ-19 ዜና እናልፋለን። ዓለም አቀፉን የድሆች አገራት የኮቪድ-19 ክትባት ስርጭትን በማቀናጀት የሚሰራው ኮቫክስ በትልቁ ከሽፏል ሲል የፋይናንስ ታይምስ ጋዜጣ በዘገባው አመለከተ። የዓለም ጤና ድርጅት ባዘጋጀላቸው የኮቫክስ የስርጭት መርሃ ግብር ስር ከሚገኙት ድሆች አገሮች ይልቅ የበለጸጉ አገሮች 16 ጊዜ እጥፍ ለእያንዳንዱ ዜጋ የሚሆን የኮቪድ-19 ክትባት ያላቸው መሆኑንም ጋዜጣው በዘገባው አመልክቷል። የበለጸጉ አገሮች የማጠናከሪያ ክትባት ሲሰጡ የመጀመሪያውን ክትባት እንኳ ያልወሰዱ በሚሊየን የሚቆጠሩ የድሆቹ አገር ዜጎች መኖራቸውን አስታውቋል። ይህ ልዩነት ቫይረሱ እንዳይጠፋና ይልቁንም አዳዲስ ዝርያ ያላቸው የኮቪድ-19 ቫይረሶች ሊፈጠሩ እንደሚችሉ በመግለጽ አስጠንቅቋል። የዓለም ጤና ድርጅት ዲሬክተር ቴድሮስ አዳኖም ባለፈው አርብ በሰጡት መግለጫ በዚህ ዓመት መጨረሻ 82 አገሮች የዜጎቻቸውን 40 ከመቶ ያህል ማስከተብ ካልቻሉ ከፍተኛ አደጋ ሊከሰት እንደሚችል በመግለጽ አስጠንቅቀዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀዱ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያም በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 14 2014 ዓ.ም ምሽት ፕሮግራም ነው። አሜሪካና ጦርነቶቿ። ልጅ በድሉ አይደግ በምሽቱ ያዝናቸው ዝግጅቶች ናቸው። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ። Human Rights Watch ሰሜን ኢትዮጵያ ውስጥ እየተካሄደ ባለው ጦርነት በትግራይ፣ በአማራና በአፋር ክልሎች ውስጥ ወቅታዊ መረጃ መሰብሰብ መቸገሩን የአፍሪካ ቀንድ ዳይሬክተሯ ለቲሻ ቤደር በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ ገልጸው ነበር። ሆኖም ቤደር ትግራይ ውስጥ በተለየ ሁኔታ እየደረሰ ነው ስላሉት የመብቶች ጥሰት አስረድተዋል። ከዚህ በተጨማሪም በአማራና በአፋር ክልሎች ውስጥ ስለደረሱ በደሎች ጥናት እያደረጉ እንደሆነ ገልጸው ነበር። ለቲሻ ቤደርን ያነጋገረችው ኤደን ገረመው ከዚያ ውይይታቸው ለዛሬ ተከታዩን ይዛለች። ተቋማቸው ኢትዮጵያ ውስጥ ያለውን ሰብአዊ ሁኔታ ቤደር ከሚያብራሩበት ይጀምራሉ።
Well, as has been the case throughout the conflict in Tigray, but now obviously with the expanded and the spillover of the conflict in
በትግራይ ግጭት ወቅት እንደነበረውና አሁን ወደ አማራና ወደ አፋር ክልሎች ስለተሰራጨው ግጭት ወቅታዊ የሆነ መረጃ መሰብሰብ እጅግ አስቸጋሪ ነው። ይሄ ጎልቶ የሚታየው በትግራይ ክልል ይሁን እንጂ በአማራና በአፋር ክልሎችም ተመሳሳይ ነገር አለ። ኮሚኒኬሽን ተቋርጧል። ይህ ማለት ደግሞ ወቅታዊ የሆነ መረጃ መሰብሰብ አይቻልም ማለት ነው። ባለፉት 3 ወራት የእርዳታ አቅርቦት ከበባና እገዳ አለ። ይህ ምን ማለት ነው? ከ3 ወራት በፊት እርዳታ እንዲደርስ እጅግ ይጠብቅ የነበረው ህዝብ አሁን በ3 እጅ አድጓል ማለት ነው። ባለፉት ቀናትም የምግብ እጥረትን ለመዋጋት በዛ የነበሩ አንዳንድ ባለስልጣናትም የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍን ጨምሮ ከሀገር እንዲወጡ መደረጉ በዜናዎች ላይ ነበር። ስለዚህ በአሁን ሰዓት በትግራይ ኃይሎች ስለተያዘው የትግራይ ክፍል ስለምናቀው ነገር ካነሳን ነገሮች እጅግ ጨለማ ናቸው። እናም አሁን ላይ እጅግ ብዙ የሰብአዊ ሪፖርቶችን ከአማራና ከአፋር ክልሎች እየተቀበልን ነው። በዛ ያሉ የሰብአዊ ዞታዎችም በፍጥነት እያሽቆለቆሉ ነው። ምንም እንኳን በዛ ያለው የሰብአዊ ድጋፍ አቅርቦቱ የተሻለ ቢሆንም እዛም ቢሆን ባለው የጸጥታ ችግር ምክንያት ገደቦች አሉ። እነዚህ ሁሉ ነገሮችን የሰብአዊ ድጋፍ አቅርቦቱን ከባድ ያደርጉታል። ይሄ ታዲያ እንደኛ ያሉ ተቋማትም ሆኑ መገናኛ ብዙሃን በጉዳዩ ላይ ሪፖርት እንዳያደርጉ ማስተጓጎል ብቻ ሳይሆን ቤተዘመዶች ከሚወዷቸው ጋር መገናኘት አይችሉም ማለት ነው። ከዚህ በተጨማሪም የረድኤት ተቋማት ምን ያክል ድጋፍ እንደሚያስፈልግ መገምገም አይችሉም ማለት ነው። የትግራይ ክልል ላይ የፌዴራል መንግስት መሰረታዊ አገልግሎቶች እንዲቋረጡ አድርጓል። ስለዚህ እርዳታ በተለየ መልኩ ባለመድረሱ ብቻ ሳይሆን መሰረታዊ አቅርቦቶች በመስተጓጎላቸው ሰብአዊ ቀውስ ተፈጥሯል። ይህም ቀጥተኛ የሆነ ግንኙነት አለው።
የኢትዮጵያና የኤርትራ መንግስታት በትግራይ ክልል ውስጥ የተፈጸሙ ግድያዎችን በተመለከተ የሁማን ራይትስ ዋች ያወጣቸውን ሪፖርቶች አልተቀበሉትም። ስለዚህ ጉዳይ እርስዎ ምን ይላሉ?
I mean, we have continued to see both denial, especially on the side of the Eritrean government, but also a downplaying.
ነገሮችን የማጣጣሉን ነገር በተለይም በኤርትራ መንግስት ነገር ግን በሁሉም አካላት በኩል አይተናል። ከዚህ በተጨማሪም እኛን መሰል ተቋማት መገናኛ ብዙሃንና ዓለም አቀፍ ተቋማት ሪፖርት ያደረጉበትንና በቦታው የሚኖሩት የአካባቢው ነዋሪዎች የሚሉትን ነገር የማሳነስ ነገር አለ። ስለዚህ እኛም በእነዚህ ቦታዎች ላይ መረጃ ችን ለማቆየትና መሰረታዊ የሆኑ መረጃዎች መጠበቃቸውን ለማረጋገጥ እንዲሁም ለወደፊቱ እውነቱ መነገሩን ለማረጋገጥ ገለልተኛ በሆነ አካል ምርመራ እንዲደረግ ጥሪ ያቀረብን ነው። ስለኛ ሪፖርቶች ካነሳን እኛ በቀጥታ የትግራይ ክልል መድረስ የቻልንበት ሁኔታ የለም። ለ10 አመታት ኢትዮጵያ ውስጥ ስንሰራ ነበር። ጥናቶችን ከርቀት የመስራት ሁኔታ ኢሃዲግ ስልጣን ላይ በነበረበት ጊዜም የነበረ ነው። ስለዚህ ይሄ ለኛ ምንም አዲስ ነገር አይደለም። ያኔም ኢትዮጵያ ውስጥ መረጃ የሚገኝበት መንገድ አልነበረም። ይሄ ለአመታት በኢትዮጵያ ስንሰራ የነበረበት መንገድ ነው። አሁን ላይ ያለው የኮሙኒኬሽን መዘጋት ግን ሁኔታውን ከባድ አድርጎታል። ይሄም ጥናቶቻችን ረጅም ጊዜ እንዲወስዱ አድርጓል። ነገር ግን የመንግስትን ማጣጣል ካነሳን ያገኘናቸው ውጤቶችን የመረጃ ዘይቤያችንን እና ደረጃችንን ምንጊዜም ቢሆን አይለውጥም።
We will still stand by our methodology, our standards do not shift.
በሌላ በኩል የትግራይ ተወላጆች በብሔራቸው የተነሳ እየተመረጡ መጉላላት እንደሚደርስባቸው ይናገራሉ። በዚህ ጉዳይ ላይስ ምን ይላሉ?
Yeah, so I mean, already when the conflict broke out in November and December, we had begun to see trends around arbitrary arrests.
ግጭቱ በህዳርና በታህሳስ ሲጀምር እኛም የትግራይ ብሔር ተወላጆችን በጅምላ ማሰር በአዲስ አበባ ማየት ጀምረን ነበር። ይሄ ሁኔታ በሐምሌ ላይ ተባብሶ ነበር። ከዛ ደግሞ መስከረም መጨረሻም ላይ ተባብሷል። በቅርብ ጊዜዎቹ እስሮች ላይ በጣም የሚያሰጋው በመጀመሪያዎቹ ጥቂት ቀናት ሰዎች ቤተሰቦቻቸው የት እንዳሉ ያውቁ ነበር። ነገር ግን አሁን ላይ በፍጥነት መጥፋት ጀምረዋል። ስለዚህ ለመንግስት ጥሪ የምናደርገው ቢያንስ በትንሹ ለዘመዶች የታሰሩት ግለሰቦች ያሉበትን እንዲያሳውቅና የሚገናኙበትን ሁኔታ እንዲያመቻች ነው። ሁላችንም እንደምናውቀው በኢትዮጵያ እስረኛ ቤተሰቦቹን ማየት ከምግብ ጋር ይያያዛል። በመላው ሀገሪቱ የሚገኙ እስረኞች ቤተዘመድ ልብስና ምግብ እንደሚያመጣላቸው ይጠብቃሉ። ስለዚህ ይሄ በብዙ መልኩ የመብት ጥያቄ ነው። በሐምሌ ወር ላይ በመጠጥ ቤቶች ውስጥና የቡና መሸጫዎች የትግርኛ ሙዚቃዎች ሲጫወቱ ተመርጠው ታስረዋል። በተጨማሪም ከጎዳና ላይ በሰፊው ሲታሰሩ ነበር። ይሄ ከትላልቅ ሆቴሎች እስከ ትናንሽ ንግድ ቤቶች ያሉ ሰዎችን ከማሰር ጋር አብሮ ጎን ለጎን የተካሄደ ነው። ይሄ በራሱ ባልታሰሩትም ሰዎች የሚወዷቸው እንደዛ ሲሆኑ ማየቱ ጫና አሳድሯል።
በሌላ በኩል ደግሞ የኢትዮጵያ ፖለቲካ ተንታኞችና የመንግስት ደጋፊዎች የሂዩማን ራይትስ ዋች ሪፖርቶች ወደ አንድ ጎን ያደሉና በአማራና በአፋር ክልሎች ላይ የሚፈጸሙ በደሎችን ቸል ያሉ ናቸው ይሏቸዋል። ለዚህ ደግሞ ለአብነት በአፋር በጋሊኮማ 240 የሚሆኑ ዜጎች በህወሓት ኃይሎች መገደላቸው ተነስተዋል። በአማራና በቆቦ ከተማም 600 የሚሆኑ ሰዎች ሞተዋል። ይህንን በመሳሰሉ ክሶች ላይ ያላችሁ ምላሽ ምን ይመስላል?
Yeah, I mean, you know, I understand the frustrations with communities across the country in the sense that not enough is being reported.
በሀገሪቱ ባሉ ማህበረሰቦች በራሳቸው ህዝብ ላይ የሚደርሱ በደሎች በበቂ ሁኔታ ሪፖርት አልተደረጉም የሚሉ ሰዎችን ብስጭት እረዳለሁ። በትግራይ ላይ የወጣውን ሪፖርት ካነሳን ይህን መሰል ሐሳብ የሚያነሱ ሰዎች ምን ያክል ጊዜ እንደወሰደብን ማየት ይችላሉ። ለምሳሌ የአክሱም ሪፖርት ጉዳዩ ከተፈጸመ ከወራት በኋላ የወጣ ነው። በአማራና በአፋር ክልል የተፈጸሙትን ነገሮች እየመረመርን ሲሆን ነገር ግን ጊዜ ይወስዳል። ሰዎች እየተፈናቀሉ ነው። ኮሚኒኬሽንም በተደጋጋሚ በተለያዩ ቦታዎች ላይ ስለሚገደብ እንዳልኩት ጊዜ ይፈጃል። እኛ ደግሞ ዋናው አላማችን እስከተቻለ ድረስ ምስክሮችን ማናገር ነው። በርግጠኝነት በእንደነዚህ አይነት ግዚያቶች ምስክሮችን ማዋራት ከባድ ነው። ይሄ በሁሉም ቦታ ነው። እኛ ደግሞ የምናወጣው ጥናት ላይ እርግጠኞች መሆን እንፈልጋለን። እንዳልኩት ስራ የምንሰራበት መርህ ከአንድ ማህበረሰብ ወደ ሌላ ማህበረሰብ ወይም ከቦታ ወደ ቦታ አይለያይም። ሁሉም አንድ አይነት ነገር ግን እንደምታቂው በሁሉም ወገኖች ላይ የሚፈጸሙ በደሎች ላይ መረጃዎችን መያዛችንን እርግጠኛ የሆነን ነው። ነገር ግን በዚህ ሁኔታ ውስጥ በጣም ከባድና ግዜ የሚፈጅ ነገር ነው።
እርሶ እንግዲህ ሪፖርት ለማውጣት ጊዜ እንደሚፈጅ ተናግረዋል። የአማራ ፓርቲዎችና የአማራ ብሔር ተወላጆች ደግሞ ሂዩማን ራይትስ ዋች በህወሓት እንደተደራጁ በሚነገረው ሳምራ በተሰኙ የወጣት ቡድኖች ማይካድራ ላይ ለተፈጸመው ጭፍጨፋ ላይ ወገንተኝነት አሳይቷል ይላሉ። በቅርቡ ደግሞ በደብረ ታቦር ዳባት ወረዳ ጭና ላይም 200 ሰዎች ሞተዋል። ምንም እንኳን የአንዳንዶቹ ጊዜው ቢረዝምም ሂዩማን ራይትስ ዋች ግን ትኩረት አልሰጠንም ይላሉ። የእርሱ አስተያየት ምንድን ነው?
Over the last 11 months have been
ባለፉት 11 ወራት ሪፖርቶቻችን በትግራይ ላይ ያተኮሩት በዛ እየተፈጸመ ያለው በደል ከባድ ስለሆነ ነው። እያወራን ያለነው ሆነ ተብሎ በሰላማዊ ሰዎች ስለተፈጸሙ የጦር ወንጀሎች ነው። አንቺ ተራሻቸው ደግሞ ባለፉት 2 ወራት የተፈጸሙ ወንጀሎች ናቸው። እንዳልኩት እነዚህ ጥናቶች ጊዜ ይወስዳሉ። የሰዎችን መሰላቸው ተረዳለው። ነገር ግን እንዳልኩት ጠንካራ በደሎች የተፈጸሙባቸውን ሁኔታዎች ላይ ነው የምናተኩረው። በአማራ ክልል የተፈጸሙትንም እያጠናን ነው። ይህን ማድረጋችንንም እንቀጥላለን። እኛ እንደ ተቋምም በቂ መረጃ መያዝ በመሳሰሉ መርሆች እንመራለን።
በርግጥ ማይካድራንም አንስቼ ነበር። እሱ እንግዲህ ከተፈጸመ ረዘም ያለ ጊዜ ነው ያለው። እርሱ ደግሞ ስለ ተቋማዊ መርሆች አንስቷል። እነዚህ ሰዎች ደግሞ እነዚህ መርሆች በሂዩማን ራይትስ ዋች በእኩል ሁኔታ እየተከበሩ አይደሉም ሲሉ ነው የሚከሱት። እዚህ ላይ የሚሉት ነገር አለ?
Yes, we have continued to investigate events in Maikadra.
በማይካድራ የተፈጸመውን መመርመራችንን እንቀጥላለን።
እሺ፣ ወደ ትግራይ ክልል ስለሚያልፈው የሰብአዊ ድጋፍ ደግሞ እናንሳ። ሂዩማን ራይትስ ዋች የኢትዮጵያ መንግስት እርዳታ እንዳይገባ ከልክሏል ብሏል። ነገር ግን በተለይም የተከዜ ድልድይ ከተሰበረ በኋላ ወደ ትግራይ እርዳታ ሊደርስ የሚችለው በአፋር ክልል በኩል ሆኖ ሳለ ህወሓት ግን በዛ በኩል ጦርነት ከፍቷል ሲል የኢትዮጵያ መንግስትም ይከሳል። በቅርቡ ደግሞ የተባበሩት መንግስታት ድርጅት በመቶዎች የሚቆጠሩ መኪናዎችን ወደ ትግራይ ክልል ከገቡ በኋላ አለመመለሳቸውንና ይህም የሰብአዊ ድጋፉን እንደሚያስተጓጉሉ አስታውቋል። በዚህ ላይ የሂዩማን ራይትስ ዋች አቋም ምንድን ነው?
To look at individual incidents, the UN has
ነገሮችን በነጠላ ማየት ያስፈልጋል። የተባበሩት መንግስታት ድርጅት እንዳስተዋወቀው ከሆነ ሹፌሮቹ በመንገድ ላይ አደጋ አለ ብለው ስለሚያስቡ ከትግራይ በተመሳሳይ መንገድ መመለስ ይሰጋሉ። በግልጽ እንደተናገሩትም የነዳጅ ጥያቄ አለ። በትግራይ በቂ ሆነ ነዳጅ የለም። እንዳሉት ከሆነ በጣም ጥቂት ነዳጅ የጫኑ መኪናዎች ብቻ ናቸው የሚገቡት። ይሄ ጥያቄ ለተባበሩት መንግስታት ድርጅት ነው የሚገባው። ምክንያቱም እነሱ ናቸው ለት ተለት በጉዳዩ ላይ እየሰሩ ያሉት። ስለዚህ ትናንሽ ነገሮች ላይ ከማተኮር ይልቅ ትልቁ ነገር ላይ ማየት ይሻላል። የሰብአዊ ቀውሱ 3 ወር ሆኖታል። ከሶስት ወራት በፊት የተባበሩት መንግስታት ድርጅት 1/3 የሚሆነው ህዝብ እየተራበ ነው ብሏል። ይህንን ማስመር ያስፈልጋል። እነዚህ አሃዞች የሰብአዊ ድጋፉ ይጨምራል በሚል የተሰሩ ነበሩ። መንግስት እርዳታ እንዲገባ እየፈቀደ ነው ካለ ማለት ነው። ትልቁ ገደብ የአገልግሎት ገደብ ነው። በዚህ ዙሪያ የረዴት ተቋማት ግልጽ የሆነ አቋማቸውን አስተውቀዋል። ይሄ ምንድነው? የሰባዩ ድጋፉ እርዳታ ብቻ ሳይሆን የሚሻው አገልግሎቶች መመለሳቸውንም ይጨምራል። የረዴት ተቋማት በራሳቸው ችግሩን ሊመልሱ ታይቻላቸው በተመሳሳይ መንግስት እርዳታ እንዲደርስ መፍቀዱን በማስረዳት መከራከሩን ቢቀጥልም የረዴት ተቋማት ግን ቁጥር ጠቅሰው የሚገባው ድጋፍ በቂ ያለመሆኑን አስረድተዋል። ስለዚህ ሰባዊ ቀውስን ለማስቆም ምን እንደሚደረግ ትልቁ ነገር ላይ ነው ማተኮር ያለብን። እንዳየሹ የተባበሩት መንግስታት ድርጅት ባለስልጣናት ከመባረራቸው ከሁለት ቀናት በፊት ይፋ ባደረጉት ዳሰሳ መሰረት በትግራይ አሁን ላይ ረሃብ ሊከሰት እንደሚችል አስታውቋል። ይሄ ደግሞ ባለፉት 3 ወራት ባሉት ነገሮች ብቻ ሳይሆን በጦርነቱ የተሳተፉ አካላትም በፈጸሙት ነገር ነው። እኛና ሌሎች ተቋማት ሆን ተብሎ ሲቪል ማህበረሰቡንና መሰረታዊ ልማቶችን የማጥቃት እንቅስቃሴ
የኢትዮጵያ መንግስት የአንድ ወገን የተኩስ አቁም ማድረጉን ኮራት በፊት አስታውቆ ነበር። ነገር ግን ህወሓት ወደ አማራና ወደ አፋር ክልሎች ዘልቆ ገብቷል። በተጨማሪም መንግስት ህወሓት የሰብአዊ ድጋፍ መስመሩን ገድቧል ሲልም ይከሳል። በዚህ ሁሉ ውስጥ የትግራይ፣ የአፋርና የአማራ ህዝቦች እየተጎዱ ነው። የንጹህ ውሃ፣ የጋዝ፣ የምግብ፣ የኤሌክትሪክና ሌሎችም መሰረታዊ አቅርቦቶች የሉም። በጦርነቱ የተሳተፉት መንግስት፣ ህወሓት፣ የአማራ ሚሊሻና እንዲሁም የኤርትራ መንግስት ሁሉም እኩል ኃላፊነት መውሰድ አለባቸው ብለው ያምኑ? ህወሓት ጦርነቱን አለማቆሙንስ እንዴት ያዩታል?
I mean, obviously, as a human rights organization, our mandate is driven by international humanitarian law and human rights law. And it is very clear there is no need...
እንደ ሂውማን ራይት ባለማቀፍ የሰብአዊ ህጎች ነው የምንመራው። ሰብአዊ ድጋፎች እንዲደርሱ ለማድረግ ሁሉም አካላት ግዴታ ጦርነት ማቆም የለባቸውም። ይሄ ለሁሉም በጦርነቱ ለተሳተፉ አካላት ጥሪ ያደረግንበት ጉዳይ ነው። መንግስትም ቢሆን ወይም ሚሊሻ፣ መደበኛ ወይም ኢመደበኛ ተሳታፊዎች፣ በጦርነት ውስጥ ያሉ ማናቸውም አካላት ንጹሃን ዜጎችን መጉዳት፣ መሰረተ ልማቶችን ማጥቃት ወይም አሁን በመናየው መልኩ ረዴት ማስተጓጎል የለባቸውም።
Occupying civilian infrastructure and preventing humanitarian assistance in the way we are seeing right now in Ethiopia.
Thank you, Ms. Letitia Bader.
እሺ በጣም አመሰግናለሁ።
እንግዳችንን ላመስግንና የኢትዮጵያን መንግስት ምስረታ አስመልክተው በወዲያኛው ሳምንት አስተያየታቸውን አካፍለውን ወደ ነበረው የአዲስ አበባ ዩኒቨርሲቲ የህግ መምህር ቃለ ምልልስ ልውሰዳችሁ። ጠቅላይ ሚኒስትር አብይ አህመድ በምርጫ ባገኙት ድምፅ በስልጣኑ መቀጠላቸው ቅቡልነታቸውን ያረጋገጡበት ነው ሲሉ የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ዶክተር መሰንበት አሰፋ ተናግረዋል። የሀገሪቱን ችግሮች ለመፍታት አጋጣሚው ለጠቅላይ ሚኒስትሩ የበለጠ አቅም ይሰጣቸዋል ብለዋል ዶክተር መሰንበት። እስክንድር ፍሬው ከዶክተር መሰንበት አሰፋ ጋር ያደረገውን ቃለ ምልልስ ቀንጭበን አሰምተናችሁ የነበረ ሲሆን ሙሉ እንደሚከተለው ይቀርባል።
በጣም አመሰግናለሁ ስለ ጊዜዎት ዶክተር መሰንበት አሰፋ፣ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና የኢትዮጵያ ጉዳዮች ተንታኝ። የዲሞክራሲያዊ ተቋማትን ከመገንባት አንጻር ዶክተር መሰንበት፣ እንግዲህ ባለፉት 3 ዓመታት የተለያዩ የማሻሻያ እርምጃዎች ሲወሰዱ ነበረ። ምርጫ ቦርድና የኢትዮጵያ ሰብአዊ መብት ኮሚሽንን የመሳሰሉ ተቋማት የዛ የማሻሻያ ሂደት ውጤቶች እንደሆኑ የሚናገሩ አሉ። ያ ሂደት አሁን በምን መንገድ ነው መቀጠል ያለበት በሚቀጥሉት 5 ዓመታት? በተለይ እንግዲህ የዲሞክራሲያዊ ተቋማትን ከመገንባት አንጻር ምን አይነት ስራዎች መሰራት አለባቸው ብለው ያምናሉ?
ምንም ጥያቄ የለውም። ተቋማት መሪዎች በጣም ኢምፖርታንት ናቸው። መሪዎች ሳይኖሩ ሀገር መልካም ገጽታ ላይ አትሆንም፣ ምንም ጥያቄ የለውም። ከዛ ውጭ ግን ተቋማት ደግሞ በጣም ኢምፖርታንት ናቸው። ተቋማት ላይ ኢንቨስትድ መሆን ዘላቂ የሆነ ሰላምን፣ ልማትን ያመጣል። ሶ በተወሰነ ደረጃ እኔ አሁን መደረግ ያለበት የሚመስለኝ የተጀመሩ ጥሩ ጅማሮች አሉ። እነሱ ስር ሰደው በደንብ አይ ቲንክ አደረጃጀት አሁን ብዙ ሰው እንግዲህ ከተማ ላይ የሚያወራውን ነገር ብትሰማ ብልጽግና ጥሩ ነው ከላይ አመራር ግን ወደ ታች አልወረደም ይባላል። ስለዚህ የሚመስለኝ ጥሩ የፖሊሲ የህግ እኔ አሁን የተሳተፍኩበት የህግ ማሻሻያ ፕሮግራምን ብታይ እጅግ በጣም ነፃ በሆነ ፖለቲካ ጣልቃ በሌለበት ከፍተኛ የሆኑ የህግ ማሻሻያዎች ስራዎችን ተሰርተዋል። በጣም ለዲሞክራሲ ስርዓቱ ቀያጅ ሆኖ እንደ ጸረ ሽብር ህጉ፣ የሲቪል ማህበራት ህጉ፣ የሚዲያ ህጉ ከፍተኛ ሁኔታ ተሻሽሏል እና ያ ይሄ ቀላል ነገር አይደለም። ባይዞ ቀላል ሊመስለን ይችላል እና እነዚህን ነገሮች ግን አፈጻጸም ላይ ያለውን ሁኔታ መሙላት ያስፈልጋል። ከዛ ደግሞ ከከፍተኛ የፖለቲካ አመራሩ ወደ ዲፓርትመንቶች ወደ ወርዶ በወረዳ ደረጃ በቀበሌ ደረጃ እነዚህን አሰራሮች የመዘርጋት ስራን በከፍተኛ ሁኔታ ያስፈልጋል። የፖለቲካ ስራንም ይጠይቃል ይዘ ሱ ማድረግ ምክንያቱም ከላይ ያለው የፖለቲካ ጉድዊል ወደ ታች መውረድ ካልቻለ በከፍተኛ ሁኔታ የሚኖረው ከስር ያለውን የፖለቲካ በተለይ በገጠር ላይ ያለውን የፖለቲካ እና የማህበራዊ ሁኔታ ስናይ ሊደርስለት ይገባል። ያ ህዝብ መልካም አስተዳደርን ጥሩ አስተዳደርን ማግኔት ካልቻለ በፍትህም ይሁን ባልከው በሰባዊ መብት አያያዝም ይሁን ወደዛ መውረድ ካልቻለ ችግር ይፈጠራል። እና እኔ መልካም ጅማሮች አሉ ቅድም ተናግራለሁ። ሰባዊ መብት ኮሚሽኑ ዶክተር ዳንኤል የሚመራው በጣም መልካም ስራዎችን እየሰራ ነው። አሁን እንደውም የጀርመን መንግስት የከፍተኛ የሆነ ሽልማት የአፍሪካ አዋርድ ተሸላሚ ሆኗል። እና እሱ ብቻ አይደለም ባይዘው ጠቅላይ አቃቢ ህጉ ዶክተር ጌዲዮን እጅግ በጣም ኤቲካል የሆነ ዲሲፕሊን የሆነ ጥሩ የትምህርት ባክግራውንድ ያለው ኮሌጌ ነው። ማንም ሰው የሚመሰክርለት ነው። ብርቱካንንም ካየ የጠቅላይ ፍርድ ቤትም ወይዘሮ ማዕዛን ካየ ከፍተኛ ትራክ ሬከርድ ያላቸው ናቸው። እነዚህን ሰዎች ወደ ፖለቲካ ሊደርሽፑ ማምጣት እንግዲህ አሁን ሊቀየሩም እንትን ሊሆን ይችላል፣ ግን የሄደበት አካሄድ የመንግስት ግን አይ ቲንክ መልካም ነው ብዬ አስባለሁ። ተቋማት ብቻቸውን አይሰሩም፣ ሰዎች ነው የሚመሯቸው። እና እነዚህን ተቋማት የሚመሩ ሰዎች ብቃት ያላቸው የትምህርት ደረጃቸው የተሻለ ስነ ምግባራቸው የተሻለ ሰዎች ናቸው የምናወራው። እና የተቋም ግንባታ ግን ከፍተኛ ርብርብ ይጠይቃል፣ ከአመራሩ ሳይድም ብቻ ሳይሆን ከኛ ከዜጎችም። ምክንያቱም ዜጎችም በደንብ ጠንካራ ተቋሞች እንዲወጡ ማድረግ ካልቻል ችግር ይፈጠራል። እና ብዙ ርብርብን ረጅም ጊዜን የሚጠይቅ የፖለቲካ ስራ ነው የሚሆነው እሱ።
ዶክተር መሰንበት፣ ለምሳሌ አሁን በምርጫ ወደ ስልጣን የመጣው ምክር ቤትና መንግስት የተለያዩ ማሻሻያዎችን ለማድረግ እድል ያገኛል ብለዋል። ከዚህ አንጻር ህገ መንግስታዊ ማሻሻያ በጣም ይነሳል ኢትዮጵያ ውስጥ የተለያዩ ጉዳዮችን በተመለከተ ገና አገራዊ መግባባት እንደሌለ ይታወቃል። የተለያዩ ወገኖች የተለያየ አቋም ያንጸባርቃሉ። ያንን ሚዛን ጠብቆ የሚደረጉ ህገ መንግስታዊ ማሻሻያዎች ይኖራሉ? እስከምን ድረስ የሚሄድ ይመስልዎታል? አዲሱ ምክር ቤት ምን አይነት ለውጦች ሊያመጣ ይችላል? ከዚህ አንጻር
ይሄ ምርጫ የሚያመጣቸውና አዲስ መንግስት መመስረቱ የሚያመጣቸው ነገሮች የህዝብ ቅቡልነት በከፍተኛ ሁኔታ 40 ሚሊዮን ምናምን የኢትዮጵያ ህዝብ ከዛ በላይ ከ40 ሚሊዮን የሚበልጥ የተሳተፈበት ነው። ይሄ ምርጫ ከፍተኛ ቁጥር ያለው ነው በምንም ሜዥር ብታየው። እና ይሄ ማንዴት ቀላል ማንዴት አይደለም። ሲሪየስ የሆኑ ከፍተኛ የሆኑ የፖለቲካና የህግ ለውጦችን እንድናመጣ መንግስትን ማንዴት ያደርጉልታል። ያ ማለት ግን ለምሳሌ አሁን ህገ መንግስት ለምሳሌ ለውጥ ናቹራል የሚጠይቃቸው ነገሮች አሉ። አንደኛ የፖለቲካ ፓርቲዎቹና ከፍተኛ ድምፅ ያላቸው የፖለቲካ አመለካከቶች ያላቸው ሰዎች ተሰብስበው በተወሰነ ፍሬምወርክ መስማማት መቻል አለባቸው። ምንም ጥያቄ የለውም። በጥርሻ የሚደረግ ነገር አይደለም። ህዝብን ማሳመን ያስፈልጋል። ውይይት ያስፈልጋል። የህገ መንግስት ማሻሻያ ሀሳቦች ምን መሆን አለባቸው የሚሉ ነገሮች መነሳት አለባቸው። ይሄን ስናደርግ መተማመን ይመጣል። ምክንያቱም አንድ የሆነን የህገ መንግስት የህዝቦች ፈቃድ ሪፍሌክሽን ነው፣ የህዝብ ሉዓላዊነት መገለጫ ነው። ያን ደግሞ ህዝቡ ራሱ የሚቀበለው ካልሆነ አስቸጋሪ ነው። ስለዚህ ሰፊ የሆነ የህዝብ ውይይት ይጠይቃል። እጅግ በጣም ሰፊ የሆነ የፖለቲካ ውይይት ይጠይቃል። ማሰሪያ የሚሆነው መልካም የሆነ ፈቃድ አለ ከመንግስት ጉድ ዊል አለ። ኢትዮጵያን ለማሻገር አሁን ካለን እጅግ በጣም ከፋፋይ የሆነ የፖለቲካ ስርዓት ወደ ተሻለ የትብብር መንፈስ እኔ ብዙ ጊዜ እናገራለሁ። ፌዴራሊዝም የትም ሀገር ላይ የትብብር የፖለቲካ መድረክ ነው የሚፈጥርልን። ኮኦፕሬቲቭ የሆነ ስፒሪት ያለው የፖለቲካል ፍሬምወርክ ነው። ትንንሽ የሆኑ ክልሎች እና ኤንቲቲዎች አንድ ትልቅ ሀገር መስርተው በሴኩሪቲ በልማት ተሳትፎ በንግድ በኢኮኖሚ እንቅስቃሴ የሚያድጉበት ልጆቻቸውን የሚያስተምሩበት ቋንቋቸውን የሚያዳብሩበት እንደፈለጉ ተንቀሳቅሰው ቦታ ላይ ንብረት የሚያፈሩበት ይህን ስርዓት ነው የሚሰጠው። የእኛ የፖለቲካ ስርዓት ያመጣብን ግን ከፍተኛ ሁኔታ የህዝብን ቅራኔ የሚፈጥር ልዩነት የሚፈጥር የፖለቲካ ስርዓት ተመስርቶ ነበር። ይህን ምንም ልንክደው አንችልም። ስለዚህ ያን ወደ ተሻለ የሆነ የኮኦፕሬቲቭ እያለው የመተባበር የፖለቲካና የፌዴራሊዝም ስርዓት ለማምጣት ከፍተኛ ጥረትን ይጠይቃል። ግን እንዳልከው የህገ መንግስት ማሻሻል ቀስ ብለን ህዝብን አሳምረን ህዝቡ ተወያይቶበት በራሱ አርቲኩሌት የሚያደርገው ሂደት ነው የሚሆነው። እሱንም አንዴት ግን ይሰጠዋል፣ ምንም ጥያቄ የለው።
ዶክተር መሰንበት፣ ጠቅላይ ሚኒስትር አብይ አህመድ በሚቀጥሉት 5 ዓመታት እንግዲህ በኃላፊነት እንዲቆዩ ነው ቃለ መሃላ የፈጸሙት። ቅድሚያ ተግባሮቻቸው 1, 2, 3 ብለው እስቲ ይግለጹልኝ። ይሄን ቢያደርጉ በቅድሚያ ይጠበቃል የሚሏቸው እርስዎ እንደ አንድ ዜጋም እንደ ባለሙያም?
አንደኛው እኔ የሚመስለኝ ጸጥታ ነው። ምንም ሴኪዩሪቲ ፋውንዴሽን ነው ለአንድ ሀገር ጠንካራ ሀገር መሰረት፣ ለልማት ለብልጽግና የተሻለ የጸጥታ ፍሬምወርክ እና ማዕቀፍ ከሌለ ሰዎች እንደልባቸው በንግድ እንቅስቃሴ ማድረግ አይችሉም፣ ሀገር ማደግ አይችልም። ምንም ጥያቄ የለውም። ስለዚህ እንደምናውቀው አሁን በትግራይ ክልል ያለው የፖለቲካ ብቻ ሳይሆን የጸጥታ ችግር አለ። ያን ችግር ቶሎ መፍትሄ መስጠት እጅግ በጣም ያስፈልጋል። ምክንያቱም ኢትዮጵያ ለበርካታ ሚሊዮኖች የሚቆጠሩ ሰዎች በደህንነት የሚኖሩባት ሀገር ናት። ስለዚህ ግን ደግሞ ትልቅ ፖቴንሻል ያለው ሀገር ነው። እንደ ትንሽ ሀገር ማየት የለብንም ኢትዮጵያን። በምስራቅ አፍሪካ ፕሮባብሊ ከፍተኛ ህዝብ ያለበት ከፍተኛ ሪሶርስ ያለበት ነው እና ያን ሞቢላይዝ ማድረግ የሚችል ሀገር ነው። ጸጥታን እጅግ በጣም ኢምፖርተንት ነው። በትግራይ ብቻ ሳይሆን በቤንሻንጉል ያለውን ሁኔታ እናውቃለን። በአንዳንድ አካባቢዎች አሉ። እነዚህን እንትኖች በተጠናከረ የሴኪሪቲ ስትራክቸር ሴኪር ማድረግ ጸጥታና መረጋጋትን ሀገሪቱ ላይ እንዲሰፍን ማድረግ ስለዚህ ከፍተኛ የሆነ የሴኪሪቲ ሪፎርም እና አሰራር እጠብቃለሁ። ያን ሴኪሪቲ አቺቭ ካደረግ የምናስበውን የልማትና የብልጽግና ስራን መስራት ስለምንችል ማለት ነው። ይሄ አንዱ በጣም ኢምፖርታንት ይመስለኛል። ሌላው እኔ እንደ ፐርሰናል ያየሁትና ክፍተት አለበት ብዬ የማስበው ዲፕሎማሲ ላይ ነው። ዲፕሎማሲ ላይ ባለስልጣኖቻችን ራሱ ሄደው በደንብ አርቲኩሌት አድርገው የኢትዮጵያን የፖለቲካ ፖዚሽን የመግለጽ የማሳወቅ ስራ በደንብ ሰርቷል ብዬ አላስብም። ስለዚህ የዲፕሎማሲ ላይ ውጭ ጉዳይ አስተባብሮ የተሻለ ዲፕሎማሲ መስራት። ሌላው ኢኮኖሚው ምንም ጥያቄ የለውም። ኢኮኖሚው አሁን ባለው ሁኔታ ጫናው በጣም ከፍተኛ ነው። ምክንያቱም ኮቪድም አለ ማወቅ ያለብን ከሴኩሪቲ ችግሩ ጋር በተጨማሪ ማለት ነው። እና የኢኮኖሚክ ሪካቨሪ ፕሮግራም ያስፈልጋል። ምንም ጥያቄ የለውም። አሁን ካለን
ኢኮኖሚው
እንዲያንሰራራ የማድረግ እና የማነቃቃት የኢኮኖሚክ ፓኬጆች ያስፈልጋሉ። ያ እንዴት ይሆናል? ኦፍኮርስ የኢኮኖሚስቶች ራሱ የሚጠበቡበትና የሚሰሩበት ነገር ሊሆን ይችላል። ግን ኢኮኖሚው በላሸቀ ቁጥር ከፍተኛ ችግር ያመጣብናል እና ኢኮኖሚው ላይ በተለይ አሁን ካለን ስሎ የሆነ ኢኮኖሚክ ሂደት ሪካቨር የምናደርግበት እና የኢኮኖሚ እንቅስቃሴው በደንብ ኤክስፖርቱ ሌላውም የሚነቃቃበትን የኢኮኖሚ ፓኬጅ ወዲያውኑ አይ ቲንክ ማድረግ ያለባቸው ይመስለኛል። ሌላው የፖለቲካ ሂደቱ ላይ ማሻሻል፣ የዲሞክራሲ ሂደቱ እነዚህ ጊዜ የሚፈልጉ ናቸው ብዬ አስባለሁ።
ዶክተር መሰንበት አሰፋ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህር እንደዚሁም የኢትዮጵያ ጉዳዮች ተንታኝ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች፣ ተመልካቾች እና ተከታታዮች ስም አመሰግናለሁ።
እጅግ በጣም አመሰግናለሁ እስክንድር።
አመሰግናለሁ እስክንድርንና ዶክተር መሰንበትን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ @voaamharic ብላችሁ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ነው የምንገኘው። ወደ ተከታዩ ቅንብር እንሸጋገር። አሜሪካና ጦርነቶቿ።
ጦርነት የሁከቶች ሁሉ እናት ሁከት ነው።
ያልታወቀ ተናጋሪ።
ሰላም ከሌለን ምክንያቱ አንዳችን የሌላችን መሆናችንን መርሳታችን ነው።
ማደር ቴሬሳ።
ጦርነት ሁሉ ሰው የሚያስብ እንስሳ መሆኑ የመጥፋቱ ምልክት ነው።
ያልታወቀ ተናጋሪ። የሰው ልጅና ጦርነት። ጦርነት በሰው ልጅ ተፈጥሮ ውስጥ ያለ ክስተት ይሆን? ልክ እንደ መሻት፣ እንደ ማዘን፣ እንደ መደሰት፣ እንደ ማፍቀር፣ እንደ መቅናት ወዘተረፈ ሁሉ? ወይስ የተጫነበት፣ የተማረው፣ የመረጠው? አንዳንዶች እንደሚሉት የሰው ተፈጥሮ እየተራቀቀ መጥቶ በቤተሰብ፣ በጎጥ፣ በማኅበረሰብ እያለ መደራጀት ውስጥ ሲገባ የግንኙነቱ መወሳሰብ የፈጠረበት አንዳች አባዜ መላ ምን? ሳይንቲፊክ አሜሪካን የሚባል የምርምር ጽሑፎችን የሚያወጣ መጽሔት ባሰፈረው አንድ ሥራ መግቢያ ላይ በዚህ ጥያቄ ዙሪያ ምሁራኑ ለሁለት መከፈላቸውን ይጠቁምና ጭልፊቶችና እርግቦች ሲል ይጠራቸዋል። ምድቦቻቸውን በቅሪተ አካላትና ስርወ ታሪክ ላይ የተመሠረቱ ጥልቅ ምርምሮች እንደሚጠቁሙት በጽሑፉ አባባል
በባህላዊ ሁኔታዎች ምክንያት የተነሳሱ የወል መጠፋፋት መገዳደል ምልክቶች የታዩት ባለፉት 12000 ዓመታት ውስጥ ነው።
በእነዚህ ዘመናት ውስጥ ጦርነት የሰው ልጅ ተፈጥሮ እስኪመስል ታሪኩ የጦርነቶችና እያሸተቱ እየተጠራሩ የመተራረድ የመጨራረስ ሆኗል። ከጎሳ ግጭቶች እስከ ሃይማኖት፣ ከግጦሽና ከድንበር እስከ ሀገሮች፣ ከሀገሮች እስከ ዓለም ትርምስ የሰው ልጅ ታሪክ የጦርነቶች ታሪክ ነው። ከጋለ የግንባር ደም መፋሰስ እስከ ስውር ቀዝቃዛ ጦርነት፣ ከመደበኛው ውጊያ እስከ እርስ በርስ መተላለቅ፣ ዓላማ ላለው ምክንያት መላው ለጠፋ የደም መፋሰስ አባዜ፣ ከስልጣን ጥማትና ከበላይነት ቅዠት ስለ ሰላም ሲባል ጦርነትን ለማስቆም እስከሚገባበት ጦርነት። ጦርነት በመልክና በቁመናው በአይነት በአይነቱ እየተሰለፈ የሰልፍና የደም ድግስ ለሰው ልጅ ይግታል። ወጣቶችና ጎበዞች ይረግፋሉ፣ ሲቪሎች ያልቃሉ፣ ይንገላታሉ። ሕፃናት ለከንቱ ሕይወትና ለመንከራተት ተላልፈው ይሰጣሉ፣ ይገበራሉ። ጦርነቶች የዓለምን ታሪክ በተለያዩ አቅጣጫዎች ለውጠዋል። አንዳንዶች ከጦርነቶች ውስጥ አይለውና ተለውጠው ይወጣሉ። አንዳንዶች ደግሞ በጦርነቶች ውስጥ ይጠፋሉ፣ ይንኮታኮታሉ፣ አሊያም ተዳክመው ይወጣሉ። ጦርነቶች ከመዛግብት እስከ ቅዱሳን መጻሕፍትና መጣጥፎች ገነውና ጎልተው ሲነገርላቸው ታላላቅ የጦር አዝማቾች አንድም ገናና ሆነው አሊያም አውራ ጣቶቻቸው እየተቆረጡ ከየጠረጴዛው ስር የአሸናፊዎቻቸው ትርፍራፊና ውድቅዳቂ ለቃቃሚ ሆነው ሲነገርላቸው ወይም ሲነገርባቸው አይተናል። የሄለን ውበት የጫረው የአርባ ዓመታት ጦርነት እስከ ዛሬ ውርስ ሆኖን የሚኖረው የማራቶን ታሪክ ከክርስቶስ ልደት ቀድመው ከነበሩ ገድሎች ያገኘናቸው ናቸው እኮ። ጦርነቶች የዘመን ምልክት፣ የቦታ መለያ፣ የማንነት መገለጫ ሆነዋል። በሰገሌ ጊዜ ከተባለ ዕድሜ ለመቁጠር ካልሆነ ሰገሌ ቦታ መሆኑን ስንቱ ልብ ይላል? ኮሪያ ሰፈር፣ የኮንጎ ዘማች ከጦርነት የመጡ አይደሉም? ወይም ቦታዎችን የጦር ግነት ውጧቸዋል። አድዋ ሲባል አድዌ ራሱ ካልሆነ በስተቀር ቀድሞ የሚመጣለት የጣሊያን ጦርነት የሆነ ጥቂት ይመስልዎታል? ካራማራ ሲባል እኮ ከሶማሊያው ዚያድ ባሬ ጋር የተደረገው ጦርነት ተራራውን ራሱን ሸፍኖታል።
እውነተኛ ወታደር የሚዋጋው ከፊቱ ያለውን ስለሚጠላ ሳይሆን ከኋላ ያለውን ስለሚወድ ነው።
ያልታወቀ ተናጋሪ
ጦርነትን ተቃውማችሁ ስትሰለፉ አልመጣም፣ ስለ ሰላም ስትወጡ አብሬያችሁ አደባባይ እቆማለሁ።
ማዘር ቴሬሳ።
ጦርነት የሚያስከፍለውን ደም የሚያካክስ ዝና የለም።
ያልታወቀ ተናጋሪ
ጦርነት ቋንቋ የተሸነፈለት የሚሆነው ነገር ነው።
ማርግሬት አትውድ፣ ገጣሚ ደራሲና ተቺ።
ጦርነት ሁከት ነው። ሁከት ደግሞ ወዴት እንደሚነፍስ መገመት አይቻልም። ስለዚህ ከተቻለ ቢያስወግዱት የተሻለ ነው። ጦርነት አንጸባራቂም አማላይም አይደለም። አስጠሌታ አውሬ ነው። ተፈጥሮ ራሱ እኮ ሐዘንና መከራ ናቸው።
ዳላይ ላማ መንፈሳዊ ነው። እንዲህ እንዲህ ያሉ ብልህና መሪ ረቂቅና አስተማሪ ሐሳቦችና አባባሎች ቁጥርና ስፍር የላቸውም። ጦርነት ምን ያህል አስጠሊታ፣ ምን ያህል መራር መሆኑን ለመነጋገር ሰው ከመሆን በላይ ምን ይጠበቅ ይሆን? ቅዱሳን መጻሕፍቱም እኮ ቢሆን ሰማያዊ መልእክታቸው በበዛው ክፍሉ ጦርነትን ጥሉ የሚል ነው።
በአሕዛብ መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲያ አይማሩም
ተብሎ በነቢይ አልተነገረም? ወደ ቅዱሳን መጻሕፍት ብዙ ከዘለቀን ወይም ወደ ፈላስፎቹ የገባን እንደሆን መውጫ አይኖረንምና ወደ ታሪክ በጥቂቱ እንመለስ። ከጥንት ጥንቶቹ እስከ ዛሬዎቹ መሪዎች ደም የሚጠማቸው የሰው ልጅ መከራና ዋይታው የሚያዝናናቸው ወይም የኑሯቸውና የህሉናቸው መሰረት የሆነውን ያህል ጦርነትን አጥብቀው የሚጠሉና የሚጸየፉ ደግሞ ጥቂት አይደሉም። የዛሬይቱ ዩናይትድ ስቴትስ መስራች አባት ጆርጅ ዋሽንግተን ካኖሩልን መልእክቶች ከተናገሯቸው ወይም ከጻፏቸው ከ240 ዓመታት በኋላ አንድ ሁለቱን እናስታውስ።
ለጦርነት መዘጋጀት ሰላምን ለመጠበቅ እጅግ ስኬታማ ከሆኑ መንገዶች አንዱ ነው። ጦርነት ጠላትን የማቀብ ፍላጎታችንን የማሳካት ግብ ያለው የውከት አድራጎት ነው። የሰው ልጅ ወዳጆች ጦርነትን ባለበት ሁሉ ይረግሙታል፣ ያወግሱታል። ስለ ክፋቱና ስለ ጥፉነቱም እንመሰክር ዘንድ በዚህች ሀገር ውስጥ በእብሪት ምክንያት ወይም በዘፈቀደ እንዳንገባበትም እናውቅ ዘንድ የኖርነው ልምዳችን ብቁ ያደርገናል።
ደግሞም 16ኛው ፕሬዚደንት አብርሃም ሊንከንም እንዲህ አሉ።
በመግደል ክብር የለም፣ ለማጥፋትም ቀና መንገድ የለም። በጦርነት ውስጥ አንዳችም በጎ ዜና የለም ከመቆሙ ወሬ በቀር።
አሜሪካና ጦርነቶቿ። ዩናይትድ ስቴትስ የዛሬዋ ምሉእ ሀገር ሆና ከመፈጠሯ በፊት ከነበሩ ዓመታት አንስቶ የዚህች ሀገር ታሪክ ከጦርነቶች ጋር የተያያዘ ነው። ከ1775 እስከ 1783 ዓመተ ምህረት በአውሮፓ የዘመን አቆጣጠር ከተካሄደው የአሜሪካ አብዮት ጦርነት እስከ ሰሞኑ ለ20 ዓመታት የተጓተተ የአፍጋኒስታን ጦርነት ከመቶ ያላነሱ ለተራዘሙ ዓመታት የዘለቁና ለአጭር ጊዜ የተካሄዱ ውጊያዎችና ጦርነቶችን አስተናግዳለች ወይም ተሳትፋባቸዋለች። በእነዚህ ውጊያዎች ውስጥ አሜሪካ በቁጥር የማይነገር ሀብት ወድሞባታል። እጅግ ውድ የሆነውና የማይተካው የሰው ሕይወትና ደህንነት ግን ከሁሉም በላይ ነው። ወደ 3 ሚሊዮን የሚጠጋ ቁጥር ያለው ወታደር አንድም በቀጥታ በፍልሚያ ላይ አሊያም በተያያዙ ጉዳቶች ሞቷል፣ ቆስሏል፣ ጠፍቷል። የአሜሪካ የራሷና ከተሳተፈችባቸው የዓለም ጦርነቶች ብዙዎቹ አንድም የራሷን አንድም የዓለምን ገጽታ የታሪክን አቅጣጫ እስከ ወዲያኛው ለውጠዋል። የአሜሪካ አብዮት ጦርነት፣ የአሜሪካ የእርስ በርስ ጦርነት ወይም አሜሪካን ሲቪል ዋር፣ የ1812ቱ ጦርነት፣ የአሜሪካ ህንዳውያን ጦርነቶች፣ ስፓኒሽ አሜሪካን ጦርነት፣ አንደኛውና ሁለተኛው የዓለም ጦርነቶች፣ የኮሪያ ጦርነት፣ የቪየትናም ጦርነት፣ ቀዝቃዛው ጦርነት፣ የኢራቅ ጦርነቶች፣ የአፍጋኒስታን፣ የሶሪያ ጦርነቶች፣ በሽብርተኛነት ላይ የተከፈተ ዓለም አቀፍ ጦርነት፣ እንዲያው ጎላጎላ ያሉትንና ብዙ ሕይወት የጠፋባቸውን ስነ ልቦናዋንና ህሊናዋን የተፈታተኑትን ለመጠቃቀስ ያህል እነዚህን አነሳሁ እንጂ ወደፊት ጠለቅ እያልን የምናያቸው ጦርነቶቿ ታሪኳ ምን ያህል ከጦርነት ጋር የተጣበቀና የተሳሰረ መሆኑን ያሳዩናል። አሜሪካ ለጦር ስትሰናዳ ወይም ስትዘምት የሚነሳው ንግግር ብዙ ነው፣ በድጋፉም በተቃውሞውም። ከቅርብ ጊዜ ትውስታ አንድ ሁለቱን ካነሳን የቪየትናምና የኢራቅ ጦርነቶች እስከ ዛሬ የዘለቁ ጠባሳዎችን የጣሉ ብዙ መፋተግ የነበረባቸው ናቸው።
I oppose the war in Vietnam because I love America.
የቪየትናምን ጦርነት የምቃወመው ለአሜሪካ ባለኝ ፍቅር ምክንያት ነው። አሁንም እናገረው በንዴት ሳይሆን በብስጭትና ልቤ ውስጥ ባለው ሐዘን ነው። ከሁሉም በላይ ደግሞ ሞዳታ ግሬ ያለም የምግባር አሪያ ሆና አትታይ ዘንድ ባለኝ የበረታ መሻት ምክንያት ነው። ይህንን ጦርነት ተቃውሞ የምናገረው በአሜሪካ በመከፋቴ።
I am disappointed with America.
የሲቪል መብቶች ተሟጋች ቄስ ዶክተር ማርቲን ሉተር ኪንግ ሚያዚያ 1959 ዓመተ ምህረት በኢትዮጵያ አቆጣጠር ኒውዮርክ። ብዙ አሜሪካውያን በቪየትናም ጦርነት ዛሬም ቢያዝኑም ልጆቿ ግን የሀገራቸውን ግዳጅ አልቀውም ወድቀውም ፈጽመዋልና በክብር ይታወሳሉ። ስለ ክብራቸውም ሐውልት ቆሞላቸዋል። ከ1964 በአውሮፓ የዘመን አቆጣጠር እስከ 1975 ዓ.ም በነበሩት 11 ዓመታት ውስጥ አሜሪካ በደቡብ ምስራቅ እስያ ካሰለፈቻቸው 3,403,000 ወታደሮች 90,320 በቀጥታ ውጊያ ግንባር ላይና በተያያዥ ምክንያቶች ወድቀዋል። 153,303 ደግሞ ቆስለዋል። ዛሬ ከ6,200,000 በላይ የቪየትናም ጦርነት አርበኞች አሉ። የመጨረሻው የአሜሪካ ወታደር ከቪየትናም ሲወጣ የ13 ዓመት ልጅ የነበሩት 44ኛው የአሜሪካ ፕሬዚደንት ባራክ ኦባማ የዛሬ 5 ዓመት በኦፊሴላዊ ጉብኝትና በወዳጃዊ ስሜት ሃኖይ የገቡ ጊዜ እዚህ የመጣሁት ያን የከበደ ታሪካችንን ያንን ያለፈ ጊዜ በልቦናዬ ይዤ ብልጽግናን፣ ደህንነትን፣ የሰው ልጅን ክብር አብረን ይዘን በምንራመድበት በወደፊቱ ላይ አተኩሬ ነው ብለው ነበር። እኒሁ ባራክ ኦባማ ገና አፍላ ፖለቲከኛ በነበሩበት የዛሬ 20 ዓመት አካባቢ የያኔው ፕሬዚደንት ጆርጅ ቡሽ ልጅየው ኢራቅ ላይ ያነጣጠሩትን ዘመቻ አበርትተው ከሚቃወሙ ጸረ ጦርነት ተሟጋቾች አንዱ ነበሩ።
ጦርነትን በሁሉም ሁኔታ ብዬ በደፈናዩ የተቃወምኩ አይደለም። ዛሬ ይህንን የተሰበሰበ ሰው ስመለከት የአገር ወዳዶች ወይም የአገር ፍቅር ስሜት ችግር እንደሌለብን አውቃለሁ። እኔም የምቃወመው የተረገመ ወይም ትርጉም የለሽ ጦርነትን ነው።
ሆኖም ግን ኃይሉ የጦር ኃይሎቹ ጠቅላይ አዛዥ ሥልጣኑም እንዲሁ በሙግትና በመፋተግ የሚኖረው የተወካዮች ምክር ቤቱ ነውና ጦርነቱ ከመካሄድ አልቆመም። ከመጋቢት 11995 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር እስከ 29204 ዓመተ ምህረት ለ8 ዓመታት ከ9 ወር የተካሄደው ጦርነት ሲያበቃ 4507 ልጆቿን አጣለች። 32292 ቆስለውባታል። ዩናይትድ ስቴትስ አሜሪካ ዛሬም ጦርነት ላይ ነች። ዓለም አቀፍ ጸረ ሽብር ጦርነት። ጦርነቶቹ ላለፉት 250 ዓመታት መልካቸውንና ቦታቸውን እየቀያየሩ ተካሂደዋል። በምንም ሁኔታ ይካሄዱ በምን፣ ውጤታቸው ምንም ይሁን ምን፣ አሜሪካ እነሆ በልጆቿ ሕይወት ገና ታፍራና ተከብራ የነጻዎች ሀገር የጀግኖች መኖሪያ ሆና ቀጥላለች። አሜሪካና ጦርነቶቿ ምንነታቸው፣ ውጤታቸውና ትርጉማቸው ከዝርዝር መረጃዎችና ከምሁራን ትንታኔ ጋር ይቀጥላል። ልጅ በእድሉ አይደግ የተከታዩ ዘገባ ርዕስ ነው። በተገቢ አስተዳደግ መጓደልና በጎጂ ልማዶች ምክንያት በየዓመቱ በሺዎች የሚቆጠሩ ሕፃናት እስከ ሞት የሚያደርሱ አደጋዎችን ይጋፈጣሉ። ይህንን ለትውልድ የሚተርፍ ጉዳት ለማስቀረት ወጣቱ የሕፃናት ሐኪም ዶክተር ሄኖክ ዘውዱ የበኩሉን ማበርከት ጀምሯል። ዶክተር ሄኖክ ልጅ በድሉ አይደግ በሚል ርዕስ በልጆች ጤናና ሕክምና ላይ የሚያተኩር መጽሐፍ አዘጋጅቶ አውጥቷል። በመጽሐፉና ተያያዥ ጉዳዮች ላይ ሀብታሙ ስዩም ዶክተር ሄኖክን አወያይቷል።
ዶክተር ሄኖክ ዘውዱ አስቀድሜ በአድማጮች ስም በእጅጉ አመሰግናለሁ።
እኔም ቪኦኤ ጋቢናዎችን አመሰግናለሁ።
እንግዲህ የሕፃናት ጤናና እድገትን የሚመለከት ልጅ በድሉ አይደግ የተሰኘ መጽሐፍ ከሰሞኑ ለአንባቢያን አቅርበሃል። መጽሐፉን ለመጻፍ መነሻ የሆኑህ ምክንያቶች ምንድን ናቸው?
መጽሐፉን እንግዲህ ለመጻፍ ያነሳሱ ነገሮች በማህበረሰባችን ውስጥ የምናያቸው አንዳንድ ችግሮች ናቸው። ማህበረሰባችን ከጥንት ጀምሮ የሚከተላቸው አንዳንድ በልጅ ላይ ያሉ የልጆችን የወደፊት ህይወት ላይ አሉታዊ ተጽዕኖ የሚያሳድሩ ነገሮችን ስመለከት በስራ ልምዴም አጋጣሚ ወላጆች ከሚያነሱልኝ ነገሮች በመነሳት ነው እንግዲህ ልጅ በድሉ አይደግን ለመጻፍ የተነሳሳሁት። በማህበረሰባችን ውስጥ ልጆችን ትልቅ ቦታ ያለመስጠት ነበረ። አሁን መልካም የሆኑ ጅምሮች አሉ። ወጣት ወላጆች ለልጆቻቸው ጤና እድገት ይጨነቃሉ። ነገር ግን የድሮውን ስናስተውል ብዙ ጎጂ ተግባራት በህፃን ላይ ይፈጸሙ ነበር። ለምሳሌ አሁን የቅጣት ባህላችንን ስናይ በቀደሙት ዘመናት ልጆችን ሳማ መለብለብ፣ በርበሬ ማጠን፣ ቁንጥጫ፣ ግርፊያ የበዙ ነገሮች አሉ። እንዲሁም እንጥል ማስቆረጥ አሁን ለምሳሌ ከምናያቸው ጎጂ ተግባራት ናቸው። እነዚህ ነገሮች በሙሉ ወላጆች ልጆቻቸውን በእውቀት ያለማሳደግ ምልክቶች ናቸው ብዬ ስላሰብኩ፣ እንዲሁም ህፃናት በድል ማደግ የለባቸውም፣ ወላጆች በእንክብካቤ በፍቅር በእውቀት ሊያሳድጓቸው ይገባል በሚል ነው ልጅ በድሉ አይደግን ለመጻፍ የተነሳሳሁት።
ዶክተር ሄኖክ፣ ከህፃናት ጤናና እድገት ጋር በተያያዘ ስራ ውስጥ ለአመታት እንደመቆየትህ የማህበረሰቡን ግንዛቤ ለመረዳት እድሉን ያገኘ ይመስለኛል። ኢትዮጵያን ወላጆች ሳይንሱ የሚደግፈውን የልጆች አስተዳደግ ለመተግበር ምን ያክል ርቀት በአሁኑ ሰዓት እየተራመዱ ይገኛሉ? ምን አይነት ጉዳዮቹንስ ማሻሻል አለባቸው?
እንግዲህ ኢትዮጵያውያን አሁን ላይ የምናየው የአሁኑ ትውልድ ወላጅ የሆኑት ወጣቶችን ስንመለከት የተሻለ ለልጆቻቸው እንክብካቤ መስጠት፣ የተሻለ ልጆቻቸው የሚያጋጥሟቸውን ነገሮች መረዳት እና የልጆቻቸውን የሚያስፈልጋቸውን ነገር ቀድሞ የመረዳት ነገር ይታያል። በወላጆቹ ላይ መሻሻሎች ይታያሉ። አጠቃላይ በህፃናት ጤና በእንክብካቤ ላይ በአሁኑ ዘመን ማለት ነው።
ለአንባቢያን ባደረስከው ልጅ በድሎ አይደግ በተሰኘው መጽሐፍ ላይ ያካፈልካቸውን የተወሰኑ ሀሳቦችን እስቲ እንመልከት። ምን አይነት ጉዳዮች ተካተዋል? ምን አይነት ጠቀሜታስ ይሰጣሉ ብለህ ታስባለህ?
እንግዲህ ልጅ በድሎ አይደግ መጽሐፍ ሲጀመር ከርዕሱ ብንነሳ ራሱ ይሄ በማህበረሰባችን ውስጥ ከዚህ በፊት የነበረ አባባል አለ፣ ልጅ በድሉ ይደግ የሚል አባል ነበር። እሱን ለመቃወም መሰረታዊ ለውጥ እንዲመጣ በማሰብ ነው ልጅ በይደደግን የጻፍኩት። እና በዚህ መጽሐፍ ላይ ብዙ የተካተቱ ነገሮች ይኖራሉ። ካየኋቸው፣ ካንኳቸው፣ ተማርኳቸው እንዲሁም በስራ ልምዴ ላይ ካጋጠሙኝ ነገሮች በመረዳት የተካተቱት በምዕራፍ በምዕራፍ ከተቀመጡት መካከል ከመጀመሪያዎቹ 1000 ቀናት እስከ ስነ ምግብ፣ ስለ ክትባት፣ ስለ ጨቅላ ህጻናት እንክብካቤ፣ ስለ ዘመናዊ ቅጣት፣ ስለ በጎ ወላጅነት እንዲሁም አንዳንድ ህጻናት ላይ ስለሚያጋጥሙ ችግሮች ለምሳሌ እንደ ዳውን ሲንድረም፣ እንደ ኦቲዝም፣ የአእምሮ እድገት ውስንነት እንዲሁም ህጻናት በጨዋታ ምን ሊጠቀሙ ይችላሉ፣ ህጻናት እንዴት ተሰጧቸውን ሊያወጡ ይችላሉ የሚሉትም በሙሉ በጠቅላላ ምዕራፍ በምዕራፍ ላይ ተቀምጠው ወላጆች በቀላሉ በሚገባ ቋንቋ እንዲረዱት ተደርጎ የቀረበ መጽሐፍ ነው።
እንግዲህ ከመጽሐፉ ጎን ለጎን የማህበራዊ ሚዲያ ገጽ ከፍተህም የህጻናት ጤናን የሚመለከቱ መረጃዎችን ለተከታዮች ታጋራለህ። ጉዳዩ ግን ለጥቂት ተከታዮች ብቻ ሳይሆን በሺዎች ለሚቆጠሩ ወላጆች ሊዳረስ የሚገባ ይመስለኛል። መሰል የህፃናትን ህይወት መታደግ የሚችሉ መረጃዎችን በስፋት ለማዳረስ የያዝካቸው ተጨማሪ እቅዶች ይኖሩ ይሆን?
እንግዲህ አንተ እንዳልከው በማህበራዊ ድረገጽ በፌስቡክ የልጆች ጤናና እድገት የሚል ለወላጆች መረጃ የማቀርብበት ፔጅ አለ፣ ገጽ አለኝ። እዛ ላይ እንግዲህ ውስን የሆኑ ተከታዮቼ እነዚህ መረጃዎች ይደርሷቸዋል፣ ለውጥም ያመጣሉ ብዬ አስባለሁ። ነገር ግን ለህብረተሰቡ ከማዳረስ አንጻር እዚሁ ፌስቡክ ላይ ብቻ ተወስኖ እንዳይቀር ነው በዚህ በመጽሐፍ መልኩ አሳትሜ ወደ ህብረተሰቡ ያበረከትኩት። ወደፊት ይሄ ነገር ተስፋፍቶ ብዙ ማህበረሰብ እንዲለወጥ፣ ብዙ ወላጆች በህፃናቶቻቸው አስተዳደግ ጤና ላይ በጎ የሆነ ተጽዕኖ እንዲፈጥሩ አንዳንድ ያነጋገርኳቸውም ዩኒቨርሲቲዎች አሉ፣ ሌሎችም መንግስት ያልሆኑ ድርጅቶች አንደኛ ይህን መጽሐፍ ተደራሽ በማድረግ በየጤና ጣቢያው በየትምህርት ቤቱ ተደራሽ እንዲሆን ማድረግ፣ ባለፈም ደግሞ መድረኮችን በማመቻቸት ለወላጆች ግንዛቤ የሚሰጡ ነገሮችን በማብዛት በማድረግ አቅጃለሁ። ወደፊት እንግዲህ የተሻለ ሰርቼ የተሻለ የህፃናት እድገት የተሻለ የህፃናት ጤናን በኢትዮጵያ ላይ እናያለን ብዬ አስባለሁ።
ዶክተር ሄኖክ፣ ከህፃናት ጋር መዋል ህፃናትን ማከም ልዩ ደስታ እንዳለው ይነገራል። እነሱ ተጎድተው ማየት በራሱ ደግሞ የሚፈጥረው ሀዘንም ከፍ ያለ ነው። ከገጠር ሐኪም ቤቶች ብዙ እስከተሟላባቸው የከተማ ሐኪም ቤቶችም ሰርተሃል። ከማትረሳቸው አጋጣሚዎች መካከል አንዱን ለአድማጮች ብታጋራ።
እንግዲህ አንዱ ከማረሳው አጋጣሚ በደብረ ታቦር ሆስፒታል ከሁለት ዓመት በላይ በረዳት ፕሮፌሰርነትና በሐኪምነት በማስተማርና በህክምና አሳልፍ ያለው እዛ ላይ ከሚያጋጥሙኝ ነገሮችና እንደው ልቤ ውስጥ ከሚቀሩት ነገሮች ወላጆቻቸው መጠነኛ ህመም ያላቸውን ጨቅላ ህጻናት እንጥል አስቆርጠው የበዛ ደም እየፈሰሳቸውና ለኢንፌክሽን ተጋላጭ ሆነው ህይወታቸው ያለፉ ጨቅላ ህጻናትን ሳስብ ብዙ ጊዜ ሀዘን ይሰማኛል። ማረሳቸው እነሱን ነው።
ዶክተር ሄኖክ ዘውዱ በእጅጉ አመሰግናለሁ። እንግዲህ በጀመርከው ስራ ውስጥ የበርካታ ህጻናትን ህይወት እንደምታድን በርካታ ወላጆችንም እንደምደግፍ አምናለሁ። ላጋራህን ነገር ሁሉ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ።
እኔም አመሰግናለሁ። መልካም ምሽት ይሁንላችሁ።
ዶክተር ሄኖክ ዘውዱንና ባልደረባዬን ሀብታሙ ስዩምን አመሰግናለሁ። ተከታዩ ዘገባ ወደ ኮንጎ ዲሞክራሲያዊት ሪፐብሊክ የቅኝ ዘመን ጣጣ ይወስደናል። የዛሬቱ ኮንጎ ዲሞክራሲያዊት ሪፐብሊክ በቅኝ ግዛት ዘመን ቤልጂያን ኮንጎ ወይም የቤልጂክ ኮንጎ እየተባለች ትጠራ ነበር። በዚያ ወቅት ቅኝ ገዢ በነበሩ የቤልጂክ ባለስልጣናት በልጅነታችን ተጠልፈን ነበር ያሉ ቅልቅል ዘር ያላቸው አራት ሴቶች የቤልጂየምን መንግስት በሰብዕና ላይ በተፈጸመ ወንጀል ከሰዋል። ይህ ክስ የመጣው ቤልጂክ እጅግ ጭካኔ ከተሞላበት የቅኝ ግዛት ዘመን ታሪኳ ጋር እርቅ ለመፍጠር ጥረት በመታደርግበት ጊዜ መሆኑን ጠቅሶ ሄንሪ ሪጅዌል ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል።
ሊያ ታቫሬስ ሙጂንጋ የተወለዱት ዛሬ የኮንጎ ዲሞክራቲክ ሪፐብሊክ ያኔ የቤልጂየም ኮንጎ ውስጥ ነው። አባታቸው የቤልጂየም ነጭ ሲሆኑ እናታቸው የኮንጎ ጥቁር ናቸው። ሁለት ዓመት በነበሩ ጊዜ አባትየው ወጣ ማለቱን ጠብቀው የቤልጂየም ባለስልጣናት ከቤታቸው ነጥቀው ወሰዷቸው። በወቅቱ ምን እንደተፈጠረ ባለፈው ዓመት ሙጂንጋ ይህን ብለዋል።
ኢልሞ አልቬ Deshin ma mère que
they took me away from my mother who was with me at that time from my parents' home to put me in a religious
ከቤተሰቦቼ ቤት ያለው በግዚው ከኔ ጋር አብራኝ ከነበረችው ከናቴ ነጥቀው ወሰዱኝ። ከኔ በፊት የነበሩት ልጆች እንዳደረጉት ሁሉ እኔንም ካቴንዴ ውስጥ በሚገኘው የካቶሊክ ሚሽን ተቋም ወስደው ከሲስተር ቪንሰንት ደፖል ጋር ጨመሩኝ። ታናሽ ወንድሜ ከኔ በፊት አንድ አመት ቀድሞ ነው የተጠለፈው።
መንግስት ይህን የሚያደርገው በዘር አስተሳሰብ ተነስተው እንደነበር ተመልክቷል።
CM Blanc If a white man or a white woman marries a black man or a black woman
ነጭ ወንድ ወይም ነጭ ሴት ጥቁር ወንድ ወይም ጥቁር ሴት ቢያገቡ እንደ ኃጢያት ነበር የሚቆጠረው። ከዚያ ጋብቻ የሚወለድ ልጅም እንደ ሴተኛ ዳሪ ልጅ ተደርጎ ይወሰዳል። ስለዚህ እኛም እንጠራው እንደዚያ ተብለን ነው የኃጢያት ልጆች።
ሙጂንጋ በምግብ እጥረት መጎዳታቸውንና ስካሁንም በአካላቸውም ሆነ በመንፈሳቸው ላይ ተቀርጾ የቀረ ጠባሳ መኖሩን ይገልጻሉ። በሺዎች የሚቆጠሩ ህጻናት በቤልጂየም ባለስልጣናት ከየቤታቸው ተወስደዋል። የህግ ባለሙያዎች እንደሚሉት እንደ አውሮፓ አቆጣጠር በ1960 ኮንጎ ነጻነቷን ከተቀዳጀች በኋላ ብዙዎቹ የተዘነጉ ሆነዋል። ሙጂንጋ ከአምስት ሴቶች አንዷ ናቸው። አሁን ሁሉም በሰባዎቹ እድሜ ውስጥ ይገኛሉ። በዚያ ዘመን በህፃናት ላይ ደርሷል የተባለው በደል ደርሶብናል ያሉት አሁን በቤልጂየም መንግስት ላይ ክስ መስርተዋል። እያንዳንዳቸው $55,000 ካሳ ጠይቀዋል። የጠየቁት ገንዘብ ያነሰው ምናልባት በክሱ ሂደት የተረቱ እንደሆነ ከተጠቀሰው ገንዘብ ውስጥ የተወሰነውን ለመንግስት መክፈል ስለሚኖርባቸው መሆኑ ተገልጿል። ያም ሆነ ግን ክሱ ከዚያም የሰፋ ትርጉም ያለው መሆኑን የህግ ጠበቃይቱ ሚሼል ሄርሲች ይናገራሉ።
ሊሚቲስ était considéré comme une menace.
Those of mixed race were seen as a threat to the colony, a threat to the colonial system.
ድብልቅ ዘር ያላቸው ለቅኝ ግዛቱ እንደ ስጋት ተደርገው ነበር የሚታዩት። ለቅኝ ግዛቱም ሆነ ለነጭ ዘር የበላይነት ስጋት ናቸው። ስለዚህ ቤልጂየሞች በቅኝ ግዛት ዘመን ዘርግተውት የነበረው ስርዓት ህፃናትን የሚያጠፋ ስርዓት ነበር።
የህግ ባለሙያዎች እንደሚሉት የቤልጂየም መንግስት ከተለያዩ ዝርያዎች የተወለዱ ህብረት እንዳይፈጠርና በእድሜ ከገፉ በኋላ ወደ ኋላ እየተመለሱ ሌሎች ጥያቄዎችን እንዳያነሱ ይፈልጋል። ቤልጂየም እንደ አውሮፓ አቆጣጠር በ2019 በአፍሪካ ቅኝ ግዛት ታሪኳ የተከለሱ ህጻናትን እየጠለፈች ማግለሏ ስህተት መሆኑን በማመን ይቅርታ ጠይቃለች። ይሁን እንጂ ጠበቃይቱ ሄርሲች ያ በቂ አይደለም ይላሉ።
Le système a été mis en place par l'État belge.
The system that was put in place by the Belgian state.
በቤልጂየም መንግስት ተዘርግቶ የነበረው ስርዓት በሰባዊነት ላይ እንደተፈጸመ ወንጀል ተደርጎ ሊወሰድ ይችላል። ምክንያቱም የዘር መድሎ ሲባል ሰላማዊ ዜጎችን፣ ህጻናትን ወይም የተከለሉ ዘሮችን ለይቶ የሚያጠቃ ስርዓት ነበር። የቤልጂየም መንግስት ጥፋቱን አምኗል። ይሁን እንጂ ምንም አይነት ካሳ አልከፈለም። ዛሬም በፍርድ ቤት ምንም አይነት ካሳ መክፈል አልፈለገም።
በብራስልስ የሚገኘው የፍትሐብሔር ፍርድ ቤት በሚቀጥሉት 6 ሳምንታት ውስጥ ውሳኔ ይሰጣል ተብሎ ይጠበቃል።
ለዛሬ በዚሁ እናቁም። እስከ ማጠቃለያው አጠር ያለች ሙዚቃ ልጋብዛችሁ።
I'm not afraid to die.
ክቡራትና ክቡራን አድማጮች ዝግጅታችን ለዛሬ በዚሁ ተጠናቀቀ። በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ እንዲሁም በምሽቱ ፕሮግራም አዘጋጅ ጽዮን ግርማ ስም እሰናበታችኋለሁ። ሰሎሞን አባተ ነኝ አስተናገርኳችሁ። መልካሙን ሁሉ እንመኛለን። ከኛ ጋር ስላመሻችሁ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና አደሩ።